የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልነ የተለመደውን የዘውትር ያክብሮት ሰላምታችንን እያስቀደም የዛሬ ጥቅምት 2 ቀን 2012 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 13 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን ስንመለስ ደግሞ በቅድሚያ ዓለማችን በኢትዮጵያ ላይ ማላገጧን ቀጥላለች በሚል የኦነግ ኦፒዲዮ ጠቅላይ ሚኒስትር ሽልማት አስመልክቶ የተሰጠ አስተያየት ይደመጣል። በመቀጠልም አገሪቷ መንግስት አላት ወይ በሚል የተቀኘ ጽሑፍ ይቀርባል። የዛሬውን ስርጭት ሰፊ ጊዜ ያዝነው በጥያቄና መልስ ጊዜ ይሆናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። ዓለማችን በኢትዮጵያ ላይ ማላገጧን ቀጥላለች። መቼም ቁንጅና እንደ ተመልካቹ ነው የምንለውን እነሱም beauty lies in the eyes of the beholder ይሉታል አዎ አንድን ነገር የምታይበት አቅጣጫና ልታሳካ የምትፈልገው በጎም ሆነ ክፉ አላማ መላ እንቅስቃሴዎችህንና ድርጊቶችህን ይወስናል ላንዱ ሸፋፋ የሆነ ለሌላው ቀጥ ያለ ሊመስል ወይም ሊሆን ይችላል ሀገር እዚህ ትተረማመሳለች እዚያ ጋር ደግሞ የኖቤል ሽልማት ይሰጠናል ይህ መልእክት በርቱና ተጨራረሱ የሚል ማብረታቻ ይመስላል ይህ እውነት በራሱ አወዛጋቢ ነው እንደ ተመልካቹ በተመሳሳይ ቀን የተፈጠሩ ሁለት ሰበር መረጃዎችን ልግለጽ አንደኛው የጠቅላይ ሚኒስትር አብይ የኖቤል ሽልማት አሸናፊነት ልብ አድርጉ ለያውም በሰላም ሲሆን ሌላው ደግሞ ከአማራ ክልል ወደ አዲስ አበባ የሚመጡ የህዝብ ማመላለሻ አውቶቡሶች ጓሃጽዮን አካባቢ በቄሮዎች ታግተው መዋልና በየመንገዱ ማደር ነው ምክንያቱ ሲጠየቅ ደግሞ የነገ እሁዱን የባልደራስ ሰልፍ ለመሳተፍ ብዙ ወጣቶች ከአማራው ክልል ወደ ፍንፍኔ ይጎረፉ ነውና ያንን ማስቆም አለብን ብለው ነው የሚል ነው ለበቀደሙ የሬቻ በዓል ከምድር ኦሮሞ አካባቢ ያ ሁሉ ቄሮ ሲመጣ ግን አንድም ሰው ዝምባቸውን እሺ ያለ አልነበረም ጥጋብ ማለት አንዱ መገለጫው ይሄ ነው ለመቻቻልና ለመከባበር ተብሎ እንጂ ሁከት መፍጠር ቢታሰብና ቢፈለግ ኖሮ አንድ ሰውም ቢሆን በቂ ነው አምስት ሰዎች ተአምር መፍጠር ይችላሉ ደግሞ ለሁከት ፍቅር ግን ከሁሉም ይበልጣል ከቆሻሻ ገንዳ የተጣለን ሕፃን አንድ ውሻ ባፏን ጠልጥሎ በፍቅር ወደ ሰዎች ቢያመጣው ያ ልጅ የሀገር መሪ መሆን ይችላልና ሀገርን ከውድመት ሊታደግ ይችላል ለዚህም ነው በፍቅር እንጂ በጠብ ሰውን በማሸነፍ አዎንታዊ እድገትና ብልጽግና ማስመዝገብ የሚያቅተን በጥፋት የተጀመረ ማለቂያውም ያው ጥፋት ነው እጅግ በርካታ አውቶቡሶች ከአባይ ድልድይ እስከ ጓሃጽዮን ከዚያም በኋላ ባሉ ከተሞች ወደ አዲስ አበባ እንዳይገቡ በመታገዳቸው ተሳፋሪዎች ለተጨማሪ ወጪና እንግልት ተጋልጠው በየትናንሹ ከተሞች እንዲያድሩ ተገደዋል አሁን በደረሰኝ መረጃ ደግሞ ወደ ደጀን ተመልሰው እዚያው እንዳደሩና እስካሁን ይቷ ቅጽበት ቅዳሜ ጥቅምት 1 ቀን 2012 እኩለ ቀን ነው አሁን በዚያችው ከተማ እየተጉላሉ ናቸው የከተማው ህዝብ ግን እጅግ የሚያስደንቅ ሥራ እየሠራ ነው ከየቤቱ እህል ውሃ በማምጣት ተሳፋሪዎችን እየመገበና እያጽናና እንደሚገኝ በስልክ ግንኙነት መረዳት ችያለሁ ይላሉ ጻፊው ድርድሩ ካልተሳካም ወደ ባህር ዳር የመመለስ ወሬም አለ አሁን በደረሰኝ መረጃ ደግሞ እገታው በጎጃም መስመር ብቻ ሳይሆን በደብረ ብርሃንና በሌሎች አማራ ወደ አዲስ አበባ ይገባባቸዋል ተብሎ በሚጠረጠሩ ስፍራዎችም እንደሆነ ሰማው ሰውየው ግልጽ ጦርነት እንገባለን ያለውን በተግባር እያሳየ ነው የሰላም ኖቤል ተሸላሚው በጣም ጀግና ነውና ማፈሪያ በአሁኑ ወቅት ኢንተርኔት በቅጡ እየሰራ አይደለም ባንኮች በኔትወርክ ጥርጅ ብርጅ ማለት ምክንያት ተጨናንቀዋል ሰልፉ ለጉድ ነው እኔ ራሴ ምንጭን ጽሁፍ ለመላክ በጣም ተቸግሬያለሁ እየተመላለስኩ የማርማት ኔትወርክ እስኪመጣልኝ ነው በነግራችን ላይ ይህን ድፍረት የተሞላበት ድርጊት ለመፈጸም ትዕዛዙ ከጀዋርና መሰል አክራሪ ኦሮሞዎች ሊፈልቅ ቢችልም ካለ ዶክተር አብይና ቡድኑ ቡራኬ እውን ሊሆን እንደማይችል መታወቅ አለበት በጭራሽ ይህ ልጅ መልካም መልካም ተግባራትን ለራሱ በመሳብ ክፉ ክፉዎቹን እርሱ ራሱ አቅዶ ቢተገብሩም እንኳን ወደ ፈረደባቸውና ክፉ ተግባሮ ደሚያምርባቸው አማካሪዎቹ አክራሪ ኦሮሞዎች ማላከክን ስራይ ብሎ ተያይዞታል እንጂ በራሱ አስተዳደር ይህንን የመሰለ የጭቡ ስራ ሲሰራ ከእርሱ ባረኮት ውጭ እንደማይሆን ሁላችንም የማናምን ጅሎች ከመሰል ነው ጅሉ ራሱ ነው ለማንኛውም ይህ ሁሉ ቲያትር እየተከናወነ ያለው ታታሪው መሪያችን የሰላም የኖቤል ሽልማት ባገኘበት ዕለት መሆኑ ይህን ልዩ ቀን በድምቀት ለማሰብ በሆዲድና ኦነግ ታልሞ መሆን አለበት። በንቆቅልሽ የተሞላች ዓለም፣ በንቆቅልሽ የተንበሸበሸች ኢትዮጵያ። በመሠረቱ ዶክተር አብይ በመሸለሙ የተሰማኝ ነገር የለም። የብዙዎችን ስሜት እንደምጋራ አምናለሁና ነገሩ የማይሞቀን የማይበርደን ሰዎች እንደምንኖር ግልጽ ነው። የማይሞቀን በሀገራችን ውስጥ እየተፈጸመ ያለውን ኦነግ ኦህዴዳዊ አጠቃላይ ደባና ተንኮል ስለምንረዳ ነው። የማይበርደን ሰውየው ባሳየው ለቤት ቀጋ ለውጭ አልጋዊ የማይናቁ ተግባራት ይህን ሉሲፈር ቀመስ ሽልማት ቢያገኝ በተለይ ሀገራችንን ስም ከማስጠራት አኳያ አውንታዊ ጎን ስላለውና ምቀኞች ላለመባልም ጭምር ነው እንጂ ባክራሪ ዘረኛ ኦሮሞዎች ሀገር ከራስጌ እስከ ግርጌ እየተወረረች ኦሮሞ ያልሆኑ ዜጎችም ከሥራም ከመኖሪያ ቦታም ከሥልጣንም ከርስትም ከሀብትም በገፍና በገፍ እየተፈናቀሉ በሚገኙበት ሁኔታ ይህን ሽልማት መደገፍ የፍትህን ዐይን በጋሬጣ እንደ መጠንቆል ነው። በአንድ አገር ውስጥ ሁለት አገር ወይም መንግሥት ሊኖር አይችልም። እንደ መጽሐፉ ለሁለት ጌቶች መገዛት የማይቻልም በመሆኑ ዶክተር አብይም የጭንቅና የጣርቀን በርሱ ላይ ከመምጣቱ በፊት እስካሁን ካልመጣበት ከሁለቱ አንዱን መምረጥ ይኖርበታል። ሕዝብን ማስፈጀትና ማሰቃየት የለበትም። አንድም የአስራ ስድስተኛውን ክፍለ ዘመን የኦሮሞ መስፋፋት ኦሮሞ ሚግሬሽን ኦር ኢንቬሽን በሚያስንቅ መልክ ሌት ተቀን እየተሠራ የሚገኘውን ሁሉንም ነገር ኦሮሞና የኦሮሞ የማድረግ ዘመቻ አስቁሞ ለሁላችን የሚሆን ሥርዓት መዘርጋት አለበት። አለበለዚያ እነዚህን ሰዎች አልቻልኳቸውም ቀን ስክብ የዋልኩትን ሲክብ ከዋለ ማለቴ ነው ማታ ይንዱብኛል ብሎ አንዳች ሀገራዊ መፍትሄ ማፈላለግ ይኖርበታል። በእርግጥም የሰላም ኖቤል ተሸላሚ ከሆነ ይቺ ቢያዩኝ እስቅ ባያዩኝ እሰርቅ ዐይነት የጨላጣ ድሩዬና ሌባ አካሄድ ብዙ ርቀት አታስኬድም። የድል ጉዳይ ሆኖ እንጂ እንዲያውም እስካሁንም ድረስ መጓዙ የሚገርም ነው። በተጨማሪም መናፈሻና ቤተ መንግሥትን ለቱሪዝም መስህብነት ማዘጋጀት መልካም መሆኑ እንዳለ ሆኖ ለድሃው ሕዝባችን ግን ለጊዜው ጠብ የሚልለት ነገር አልተገኘም። ሰላምም አጥተን ሕልውናችን አደጋ ላይ ወድቋልና አብይ ይህን ጉዳይ አይዘንጋው። የዛሬ ስንት ዓመት ገደማ ያራ ፋውንዴሽን የተባለ የማዳበሪያ ነጋዴ ድርጅት ለመለስ ዜናዊ 200,000 ዶላር አካባቢ ሸልሞት ነበር። በወቅቱ ያ ሽልማት የተገኘው በሎቢ በሸልሙልን ውትወታ እንደሆነም ሰምተናል። ያልተገባ ነገር ሰዎችን እንዴት ሊያስደስታቸው እንደሚችል ሁሌም ይገርመኛል። ትንሽነት ነውና የአእምሮ መጫጫት ውጤት ነው። በዚህ አይነቱ ስለንቦናዊ ደዌ የተመቱ ደግሞ እጅግ ብዙ ናቸው። ከዚህ በሽታ ለመፈወስ ጤናማ አስተሳሰብና አመለካከት እንዲኖረን መጣር ነው። የሰው ወርቅ አያደምቅ ይባል የለ። በጎመን የሚደልሉት ወድ አቀበትን ላለመውጣት ለሚለግም ጉልበት ያጋፍጥና ትንሽ ሮጦ ካሰቡት ግብ ሳይደርሱ ባጭር መቅረት የማያመልጡት ክፉጣ ይሆናል። የእኛ በልሆን ነገር መደሰትን እንጠየፍ። በምናምነው ይሁንብን። ስለዚህ ባካችሁ ወገኖቼ ይላሉ ጻፊው፣ የእኛ ያልሆነን ነገር በማግባባትም ይሁን በገንዘብ በፎርጅድም ይሁን በፌክ በምንም ዐይነት ሕገወጥና የሕሊና ሚዛን ባልጠበቀ ሁኔታ የእኛ በማድረግ ከመደሰትና ከመከን አስተሳሰብ ሰዎችን ከመበደል እንቈጠብ። ሁሉም ቀሪ ነዋ። 10 PhD ቢኖርህ አንዱንም ይዘኸው አትቀበርም። 100,000 ዶላር ቢኖርህ ድንቡሉ አብራህ አትቀበርም። ከመቀበርህ ቤተሰቦችህ እስከ ሕይወታቸው ሕልፈት እየተቧቀሱ ይራኮቱባታል እንጂ። ሰማይና ምድርን የሚያንቀጠቅጥ ሥልጣን ቢኖርህ ስትሞት ግን የምስጥ መጫወቻ ነው። በቆንጅናና ውበትሽ ሰዎችን የምታማልይ ብትሆኚ ስትሞች ግን የሉሲን አጽም አስታውሺ። በቃ ልክ እንደርሷ ነሻ። ፈርተው ይሸሹሻል እንጂ አይጠጉሽም። ታዲያ በዚች መከረኛ ምድር መጽናኛችን ምንድን ነው? ከመቃብር በላይ ለሚቆም መልካም ተግባራት ብንተጋግን ትውልድ አይረሳንም። በላባችንና በጥረታችን ላልመጣ የማይገባን ነገር አንማረክ። በሐሰት የትምህርት መረጃ ዶክተሮች፣ ኢንጂነሮች፣ ባለ ኤምኤ እና ቢኤ ዲግሪ ባለቤቶች የሆኑ በዓለማችን እጅግ ብዙ ዜጎች አሉ። በእነዚህ ሰዎች ምስኪኗ ዓለማችንም እነሱም ያሳዝናሉ። ከእነዚህም ሰዎች አንዱ የቀድሞ የኡጋንዳ መሪ አንዱ ነው። ፊልድ ማርሻል ሼክ ዶክተር የዓለም ሎሬት ፓትርያርክ ወኢማም የዕድሜ ልክ ፕሬዝዳንት ዘኡጋንዳ። እንደነዚህ ያሉ ዜጎች ያመራሩን ቦታ ሲጨብጡ ሀገርም እንዴት ልታብድ እንደምትችል አስቡት ሲሉ ጻፊው የወቅቱን የተሳከረ ሁኔታ ይገልጻሉ። መንግስታችን የቱ ነው? ነገር ሁሉ ግራ የሚያጋባና የሀገሪቱን ማዕከላዊ አስተዳደሯ አቅመ ቢስ መሆኑን ለመገመት ነብይ መሆኑን የማይጠየቅበት ሁኔታ ተከስቷል። በለውጥ ሂደት ላይ ነን ልዩነቶች ሊኖሩን ይችላሉ። ነገር ግን በለውጥ ስም ዜጎችን ግራ ማጋባትና ከተለያዩ ጽንፈኛ ወገኖች የሚደርስባቸውን ጫና መቋቋም አቅቶት ይሁን ከጽንፈኞች ጋር አብሮ በመስራት በማይታወቅ ግራ የተጋባና ሕዝብን ለማለዘብ እየተሄደበት ያለው መንገድ ካስፈሪነቱ አንጻር ፈጣሪ እንጂ የሰው ልጅ የማይቋቋመው ወይም ሊታደገው የማይችል ስጋት መታየት ከጀመረ ቆይቷል። በማናለብኝነት እየተሰራ ያለ እኩይ ተግባር በሀገራችን ምድር እጆቹን ዘርግቶ ለአንድ ወገን ያደላና ከኔ በላይ ባይነት የተጠናወተው የጨቋኞች ኃይል በሀገራችን ላይ እየተንሰራፋ ይገኛል። ከመንሰራፋቱም ባለፈ የሀገሩ ትዕዛዛትን አስፈጻሚ ሆነ አፍራሹ እኔ ነኝ ከሚለው ነውጠኛና የሕዝቦችን ማንነት ጨፍልቆ ሥራ ፈትና በጅምላ የሚነዱ ጎጠኛ ተከታዮቹን በሕዝብ ላይ እንደ ክፉ ውሻ ጃስ እያለ የሕዝብን እንቅስቃሴ የሚያውክ ተውሳክ መንግሥት ባለበት አገር ለያውም በዋና ከተማዋ ላይ እንደ ፈለገ ሲፈነጭ ገዢዎቻችን የትኞቹ እንደሆኑ ለመገመት ማንም ማሰብ አያስፈልግም። የኦሮሞ ጽንፈኛ ቁንጮ ተብዬ ልሂቃኖቹ ሳይቀር በፈለጉበት ቦታ ቅርሻታቸውን በሕዝብ ላይ ሲተፉና በሀገርና በሕዝብ ላይ ሲያላግጡ በነጻ ሚዲያ ስም ከተሸሸጉበት ብቅ ያሉትን ጨምሮ ደፍረው ለመናገር ልሳናቸው ተዘግቶ ዜና ከማውራት ባለፈ ምንም ሊሰሩ የማይችሉበት ምክንያቱስ ምንድን ነው? ወይስ ቤተ መንግሥት ገብቶ የወጣ ሁሉ የተቀበረ የጥቁር አሞራ ሐሞት እየተጋተ ነው የሚወጣው? አድርባይነት ከመቼውም ጊዜ በላይ ኢትዮጵያዊነትን ከሚያቀነቅኑትም አካባቢ ቢሆን እየታየ ያለበት ሁኔታ ነው ያለው? ወይስ መንግሥት የቀረቡትን ሁሉ አፍ እያዘጋ ጽንፈኛና ሞክረኝ የሚሉትን እንደፈለጉ እንዲፈነጩ በአዋጅ ፈቅዶላቸዋል? የተፈቀደላቸውም ከሆነ በሕዝብና በሀገር ላይም ጭምር እንዲያጓሩ መረን መልቀቁስ ምንድን ነው? ሁሉም ነገር ገደብ ሲኖረው ነው የሚያምረው? ወይስ አራጆቹ እንደሚሉት እንደ ሀገርም ሆነ እንደ ሕዝብ ሿሿ ተሰርተናል? ይህ በወያኔ ጊዜ ራሱ ያልሆነ እጅግ አሳፋሪ ሥራ ነው። ይህ መንገደኞችን የማጉላላት ሥራ እየተሠራ ያለው በኦሮሚያ መንግሥት አጋርነት ነው። 200 በላይ መኪኖች ሱሉልታ አካባቢ እንዲታገቱና ከ60 በላይ ደግሞ ከጎሃ ጽዮን እንዲመለሱ መደረጉ ታውቋል። የሚታዩት ነገሮች ሁሉ ከሸዋሸዋው በዘለለም መንግሥታችን እንደ ማዕከላዊ መንግሥት የሚታዘዝለት ሰራዊት አለው ወይ የሚል ጥያቄም ጭሮብኛል። ኢትዮጵያ ወደ ከፋ አደጋ ውስጥ መግባቷ ለማናችንም ቢሆን ስጋት ነው። ሌላው ቢቀር በለውጡ ማግስት ራሳቸው ለፈንጅ ሰጥተው ቤትና ስራቸውን ዘግተው አደባባይ የወጡትን ኢትዮጵያውያን መርሳት ምን ይሉታል? ሕዝቦችን የመጠበቅ ኃላፊነት የመንግሥት ሆኖ ሳለ ኅብረተሰቡስ እርስ በርሱ ከመጠባበቅ ባለፈ ምንም ዋስትና እንደሌለው በገሃድ እየታየ ነው። መንግሥታችን የቱ ነው? ጎጠኞች፣ ዘራፊዎች፣ ገዳዮችና ሥርዓት አልበኞች መሐል ከተማ ላይ እንደ ፈለጉ የሆኑና እየተስፋፉ እንደሆነ የማይደበቅ ሐቅ ነው። አይደለም በሀገሪቱ በዋና ከተማዋ ውስጥ በመላው ሀገራችን ሁለት ዐይነት ነዋሪ እንዳለ በይፋ እየታየ ነው። ወደ ዋና ከተማው መግቢያ መንገዶች ሲዘጉ ፈጥኖ መፍትሔ የማይደረገውስ ለምንድን ነው? ይህም የአቅም ጉዳይ ይመስለኛል። ተደርጎ የማይታወቀውን የኢሬቻን በዓል በመዲናዋ አጋሰሳቸውን ጨምር አግዘው በማስገባት ሕዝብ የለፋበትን ችግኝ አፈር ድሜ ያስግጠው አዛባቸው ከተማዋን የትውልድ መንደራቸውን እስኪያስመስሉት አግማምተውና አክብረው ሲወጡ የአዲስ አበባ ሕዝብ በጨዋነት አስተናግዶ መለሰ። ነገር ግን አንድ ወር ሳይሞላው የከተማዋ ፖሊስ አሁን ላይ ለከተማዋ እድገት የለፋውን ወጣት ይወክለኛል የሚለውን ለአዲስ አበባ ባላደራ ለነስክንድር ሰልፍ መከልከሉን ምን ይሉታል? ቄሮ የተባሉ ጽንፈኛ አመራሮች ናቸው ወይስ ማን ነው ከተማዋን እያስተዳድራት ያለው? ሌላው ቢቀር ሚዛናዊነቱ ይኑር። ይሄ እዩኝ እዩኝ በኋላ የሚከናነቡት ሊያሳጣ ይችላል ሲሉ ጽሑፋቸውን ይቀዋጫሉ።
I'm not አድማጮቻችን በመግቢያችን ላይ እንደገለጽነው ነው ይት ጊዜ ነው እንግዳችን በቴሌፎን መስመር ተነጋግኛሉ። የዛሬው እንግዳችን አቶ አያለው መንገሻ ይባላሉ። በተለያየ ጊዜ በሚዲያው ላይ ቀርበው ብዙ አስተያየት ሲሰጡ ሰባቸውን አጋሩ ስለሆነ ተውቃላቸው ከሚዲያው ጋር ብዙም ዝርዝር ውስጥ ሳልገባ ወደ ውይይታችን አውራል። ተናስልኛ አቶ አያለው መንገሻ ይሰማውታል?
ያው ይሰማኛል።
ጥሩ
አቶ ተኮላ
ተናስል ተናስልኛ አቶ አያለው ለውይይታችን በጋበዝነው መሰረት በሰዓቱ መገኘቶ በአርማጭቻችን በራዲዮኑ ዝግጅት ክፍል እንዲሁም በራሴ ስም ከበሰን ተያቀረብኩኝ ወደ ጥያቄና መስሁን ሽጋራለም እና የመጀመሪያ ጥያቄ ማረገው ያው በመላ ኢትዮጵያ ባለም እንግዲህ የተወራ ያስላለው የዶክተር አብይ ኖቤል ሽልማት ተሸላሚ ሆኖ መነገር ነውና ይሄ ሁኔታ እንዴት አዩት? የነድምታውን በአጠቃላይ ምን መልእክት አለው ለኢትዮጵያ ህዝብ? እርሶ እንዴት ተመለከቱት? ሲበዛን ጀምር።
በመሰረቱ የሚጀምረው ስብሐት ነጋ እና ለደረጃ ዘለቀ የተናገሩትን መነሻ አድርጌ ነው ለአዲስ አበባ ዩኒቨርሲቲ ምሁር እና መምህር አቶ ደረጃ እንዳሉት ዓለም አቀፉ ህብረተሰብ ለአገልግሎቱ ይመቸኛል ብሎ ያመነው ሰው እንደሸለመ እንጂ ከዚያ ያለፈ አይደለም የሚለው የሚያስማማና ትክክለኛ ነገር ነው። ለኢትዮጵያውያንም እንደማይመች በርካታ አልቄቶች፣ ስደቶች፣ መፈናቀሎች፣ ዘረፋዎች፣ ህገወጥ ነገሮች በታሪክ ታይቶ በማይታወቁ ደረጃ ላይ የደረሱበት ነው ያንድ አመቱ ጉዞ። በሌላ በኩል አቦይ ስብሐት ነጋ ወይም ስብሐት ነጋ እንደተናገሩት እንኳንስ ለዚህ ለኖቤል ሽልማት ሊያበቃው የኢትዮጵያ ህዝብ አስተያየት ሰጥ ቢባል አንቱ የሚያሰኝም ታሪክና ማንነት የለው ብሎ የገለጹት ትክክለኛ ነገር ነው። ስለዚህ ለወንጀለኞች የኖቤል ሽልማት የነበረውን ዓለም አቀፍ ዋጋና ክብር ያሳጣ እጅግ ዘግናኝና አሳፋሪ ሆነ። የነሱ ምርጫ ለህብረተሰቡና ለሀገር የሚመቹ መሪዎች ላይ ሳይሆን ህዝባቸውን በድህነትና በድንቁርና በማስተካከያት ላይ የተማሩ መሪዎች ግን ለምራው ዓለም ተልኮና ፍላጎት ተገዢ የሆኑ ሰዎችን በማፈላለግ መስፈርቱን አሟልተዋል ብሎ እንደመሸለም የሚያስቆጥር ነው። በመሰረቱ ኢትዮጵያ ውስጥ በድህነት የሚማቅቀን ህዝብ የሚመራ ሰው ማፈር አለበት እንጂ እንደለማቀፉ ሽልማት ይቀርብ ሊያስደስተው የሚገባም አይደለም። በኢትዮጵያ ውስጥ እኮ ተማሪዎች በየትምህርት ቤቱ ቁርስና ምሳ ሳይበሉ በድህነት በመማቀቅ ምክንያት በየትምህርት ክፍላቸው እየወደቁ የሚገኙባት እኮ ኢትዮጵያ ናት። ያንን የመሰለ ደሃ ህዝብ የሚመራ ሰው ማፈር ነው ያለበት። የመሪዎችና የፖለቲከኞች ዓላማ ደግሞ የህብረተሰብን የፖለቲካ ነጻነት፣ የኢኮኖሚ ተጠቃሚነት ማረጋገጥ መቻል ነው። አለበለዚያ በደህነት ቆዳውን እየገፈፍክ እየተጫወትክበት እንደ መሪ የሚያስቆጥርህ ከሆነ ይሄ ሞራል አልባ ከሆነው ሰው የሚጠበቅ ነው ብለህ ነው ልትወስደው የምትችለው። ስለዚህ በርካታ ሰው ወደ ጎዳና ወጥቷል በደህነት ምክንያት። አርሶ አደሩ ራሱንም መቀለብ አቅቶታል እንኳንስ ምርት ሊያቀርብ። እጅግ በርካታ ሰው ከ1500 በላይ በአንድ አመት ውስጥ ተገልሏል። ወደ 3 ሚሊዮን የሚሆን በራሱ ሀገር ስደተኛ ሆኖ በመጠለያ ውስጥ ይገኛል። ከ8 ሚሊዮን ያላነሰ ሰው ባለም አቀፉ ማህበረሰብ ቋሚ እርዳታ ስር የሚገኝ ነው። ስለዚህ እነዚህ ነገሮች ባሉበት የተወሰኑ ወንጀለኞች ዓለም አቀፍ ወንጀለኞች ከ20-30 አጃቢ እጅግ ውድ በሆኑ ሆቴሎች እየከፈልክ የሀገሪቱ ህዝብ ግን የተማሩ ዶክተሮች ወይም ምሁራን የደሞዝ ጥያቄ ሲያነሱ እያስርክ እያስፈራራህ እያሾፍክ የምትመራት ሀገር በዚህ ሁኔታ ላይ ያለ ሰው በመሰረቱ ለዓለም አቀፍ ፍርድ ቤት እንጂ ለዓለም አቀፍ ሽልማት መቅረብ የሚያስችለው ምንም መሰረት የለውም። ሽልማቱ የሚያስቅ ነው ማለት ይችላል። የተዛባ ነበር ብሎ ማየት ይችላል። ስለዚህ ከዚህ አንጻር ነው የማየው ነው።
በጣም ጥሩ። ያው የኢትዮጵያ ጠላቶች አጋጣሚው ተጠቅመውበታል። የሰጣቸው ምክንያቶች ተልካሻ ሆኑና ምንም ዝግባ የማይባሉ ነው። ሽልማቱም ለኢትዮጵያ ምንም አይደለም። እና ዶክተር ደረጀ ዘለቀ ካሁን ቀደም ይሄንን እንደተጠቀሱት ተክሰውታል። ልክ ነው። ለማንም ሊሰጡ ይችላል ራሳቸው ተቀማጣ። ዶክተር አብይ በቅርብ ጊዜ አገሩታን አንጥሩ ሀብት ለመሸጥ እንዳስማማ ተገንዝበዋል። ይሄን ነው ሐሳብ ነው። የቤተክርስቲያን ተቋሞችን እየደመሰሱ የነሱን ተቋሞች እየመሰረተላቸው ነው። ለሌሎች ነገሮች ሁሉ እነሱን ስራ እየሰራላቸው ነውና ከዛ አንፃር ከጥቅማቸው አንፃር ይሄን ነገር ቢያደርጉም ያስደንቀን አይደለም። በትክክል አስቀምጦታል። እስቲ ወደ ሁለተኛው ጥያቄ ልሰሩ። ይሄም ራሱ ከዚሁ ከሰሞኑ ሁኔታ ጋር በተለይ የኢትዮጵያን የአዲስ አበባን ህዝብ ጣፋንታም ብዙ አደጋ ውስጥ ይጣለ ነው። ይሄ የሽልማቱ ወሬ ከተሰማ በኋላ በማግስቱ ይሄው እንግዲህ ሁለተኛ ቀን ሊሆን ነው የባላደራው ኮሚቴ የጠራውን ሰላማዊ ሰልፍ እንዳይካሄድ ዶክተር አብይ ያው ከግብግል ፋሽት እንትኖቹ አጋሮቹ ጋር ሆነው እንዲቀር ተደርጓል። እሱም አይደለም ብቻ ያው አካባቢውን አዲስ አበባን አጥረው በየቦታው የሱ ደጋፊዎች እሱ ያሰለጠናቸው ባበል የሚከፍላቸው ቄሮችም ከተማውን ዘግተው ህዝቡ እንዳይቀሳቀስ ያደረጉ ነውና ይሄንንም ሁኔታ አስቲ ትንሽ ቢዳስሱት። ሰላም የሰላም ሽልማት ያገኘ ሰው በአገር ውስጥ ሰላማዊ ሰልፍን የማይረዳ ከሆነ የሰላም ሽልማት ማለት ሰላማዊ ሰልፍን እንግዲህ በተሰላማዊ ተቃውሞችን የሚያስተናግድ በስነ ልቦናውም ለዛ ያደረ መሆን ነበረበት። ከመግራችን የሁኔታን የሚታየውና አስቲ በዚህ አካባቢ ያለው ተነሳስተ ያጋሩን። ዛሬ ተከልክሏል። ያው አቶ እስክንድርም ጋዜጠኛ እና አክቲቪስት እስክንድርም ለጌቶ ሰላም ስንል ሰልፉን እንዳይደረግ አርገናል ይላልና በየቦታው መያገሩ ሰላማዊ ሰልፍ ተደርጓል ይመስለኛል። እኛም ስዊድን ውስጥ ስቶክሆልም ዛሬ ይሄን ተቃውሞ በሚመለከት ተደርጓል። እስቲ በዚህ ላይ በዚህ ዙሪያ ያለውን ሐሳብ ያጋሩን።
አይ ጥሩ ነው። በመሰረቱ የአዲስ አበባ ባላደራ ምክር ቤት ካሰበውና ሊፈጽመው ከሚችለው በላይ ወደ ውስብስብ ነገር ተገብቷል። አሁን በባላደራው ምክር ቤት ብቻ ትግል ወይም በአዲስ አበባ ከተማ ኗሪዎቿ ብቻ ትግል አዲስ አበባን የሁሉም ኢትዮጵያዊ ማድረግ በማይቻልበት ደረጃ ላይ ተደርሷል። አሁን ህግ ፈርሷል። እጅግ በሚዘገነን ሁኔታ አምባገነንነት ተንጸባርቋል። በአዲስ አበባ በሰሜንና ሰሜንን ምዕራብ አቅጣጫ በጓህ ሲሆንና በሰሜን ሸዋ በኩል በርካታ ደብረ ብርሃን በርካታ የህዝብ ማመላለሻና ሌሎች የጭነት ተሽከርካሪዎች እንዲቆሙ ተደርጓል። እንደዚህ ሲደረግ አንደኛ ህገ ወጥ ወጣቶች ናቸው እነ ጆሃር ያሰለፏቸው ህገ ወጥ ወጣቶች ናቸው ይሄንን ያደረጉት። ህገ ወጥ ወጣቶቹን ደግሞ በማገዝ ረገድ የኦሮሚያ ክልል ልዩ ኃይልና ፖሊስ አብሮ መሳተፍ መቻሉ ህገ ወጥነቱን እጅግ የረቀቀና ውስብስብና ከባድ ያደርገዋል። ይሄ በታሪክ ሆኖ ያቀም ሆኖ የማያውቁ ነገሮች እየተደረጉ ናቸው። ስለዚህ ስለ ኒሻኑማ የማይገባው ሰው የሚገባው ፍርድ ቤት ነው እንጂ ዓለም አቀፍ ፍርድ ቤት ነው እንጂ ዓለም አቀፍ ሽልማት አልነበረም ያልኩበት ምክንያት ይሄ ነው። የተጨፈጨፉት፣ የተፈናቀሉት፣ የተዘረፉት፣ የወደሙ ንብረቶችና ሰዎች በሙሉ የነሱ ሁሉ ሁኔታ አልተጠናም። እንደ ትልቅ መሰረታዊ ነገር የታየው የሻቢያውን መሪ የኢትዮጵያ ውጥንቅጥ ምክንያት የሆነው የኢትዮጵያ ጋንግሪን በሽታ የሆነ ሰው እሱን ለመጠቀሚያነት ስለተፈለገ ብቻ በዚህ ምክንያት ወደ እርቅ እንዲመጣና ኢትዮጵያን እንዲጎበኝ የተደረገበት ራሱን ሄዶ ያየበት ሁኔታ መፈጠሩ እንደ ሰላም አብሳሪ እንደ ሰላም ሰው እንዲቆጠር ምክንያት ሆኗል። ሌሎችም ምስራቅ አፍሪካ ሀገሮችም እንደዚሁ አሳራቂ በሀገሩ ውስጥ ያለውን የጎሳ ችግር የብሔር ችግር ማሳረጥና ማሳመም ሳይችል የሌሎች አሳራቂ የካሜራና የፖለቲካ ድራማ የሚፈልግ ሰው በመሆኑ ምስጋና ፈላጊ በመሆኑ በማስመሰል ጊዜውን መክፋት ስለፈለገና ለማቀፉ ንብረት ማታለል ስለፈለገ ይሄንን ስለሰራ ነው የተሸለመው። በመሰረቱ ኢሳያስ አፈወርቂ የምስራቅ አፍሪካን ሀገራት በሙሉ ሰላም ሲነሳ የኖር ሰው ነው። ኢትዮጵያን ብቻ አይደለም፣ ሱዳንን፣ ሶማሊያን፣ ጅቡቲን እና የመንን ሌሎችንም እንደዚሁ ሰላም ሲነሳ የነበረ ሰው ነው። ይሄ ሰውዬም ለዓለም አቀፍ ፍርድ ቤት መቅረብ ያለበት ነው እንጂ ከኢትዮጵያ ጋር ስለታረቀ አብይ ትልቅ ስራ እንደሰራ መወሰድ የለበትም። አብይ አቅም ካለው በሰራዊቱ ይሄን ሰው ያሳስሮ ለዓለም አቀፍ ፍርድ ቤት እንዲቀርብ ቢያደርግ ነበር ያሸለመው የሚገባ። ያ ወንጀለኛ ሰው ኢትዮጵያን እንደዚህ እንድትበታተን ያደረገ ሰው በዘረኝነት ምክንያት ያማራን ህዝብ ከቤት እንስሳት ጋር ያይዞ የሚሊተሪ ዩኒፎርም ያስለበሱ የቤት እንስሳትን ወይም አህዮችን ሌሎች የጋማ ከብቶችን አማራ ነው እየተባለ የጋማ ከብት እንደዚህ እየተቆጠረ ሲቀሰቀስ የነበረ ይህን የመሰለ ፋሽስት እና ደንቆሮ መሪ ወደ ኢትዮጵያ ሲያስገባው የሚያሳፍር ነው። በቃ ሀገሪቱ በታሪኳ አይታው በማታቀው በጠላቶቿ እጅ ወድቃለች። ስለዚህ ይሄ ሰውዬ አሁን የአዲስ አበባን ባለደራ ምክር ቤት ሰልፍ ቢከለክል ሊገርመን አይገባም። ምክንያቱም ጆሃር በጎን ራሱን የቻለ ጠቅላይ ሚኒስትር ስለሆነ ወጣቶችን አዟል። ማንኛውም ለሰልፍ የሚመጣ ሰው ቢኖር በገጀራ ወይም በዱላ መቱ በሚል የአዲስ አበባ ወጣቶች ደግሞ በሰላም ነው መንቀሳቀስ ነው የፈለጉት። በዚህ መሃል ሊፈጠር የሚችለው ውጥንቅጥ ከፍተኛ የሰው እልቂትን ይፈጥራል። በሌላ በኩል ደግሞ እሱ ያለበት ችግር እንዳይታወቅበት ይፈልጋል። እየሸፋፈነ ዓለም አቀፉ ህብረተሰብ አሁን መረጃውን አጥቶ አይደለም ዲፕሎማቶች ያሉበት ከተማ ነው አዲስ አበባ። መንግስታዊ ያልሆኑ ድርጅቶች ያሉበት ከተማ ነው። በርካታ የስለላ ተቋማት ምስራቅ አፍሪካን በተመለከተ እዛ ማዕከል አድርገው የሚሰሩበት አካባቢ ይታወቃል። ዞሮ ዞሮ ግን በማናለብኝነት የምዕራቡ ዓለም ስለደገፈው ከልክለዋል። ትልቁ ነገር ግን አሁን የባለአደራው ምክር ቤት ሰልፍ ማድረግ አለበት ምናምን ሰልፍ ሰላማዊ ሰልፍ ለመፍትሄ አይሆንም። ከዚህ በኋላ አብይ ለሚመራው ሻዕቢያን በበላይነት ወያኔን በበላይነት ለሚቆጣጠረው የአዲስ አበባ መንግስት በምንም አይነት ሰላማዊ ሰልፍ አይደለም የተቃውሞ ሰልፍ ነው፣ አመጽ ነው የሚያስፈልገው። ተቋማትና መሪዎችን በቁጥጥር ስር የሚያውል የራሱን ነጻነት ራሱ የሚያውጅ ማህበረሰብ መፍጠር መቻል ነው። በመሰረቱ በታሪክ እንደታየው ላለፉት 28 29 አመታት ኦዴዶ ወያኔን ወደምትፈልገው ጥያቄ ልታስገባውና ሊመልስልህ ከፈለክ ማመጽ ነው። ስታመጽ ይንበረከካል። ምክንያቱም መነሻው ፕሬፈርሲቲ ነው፣ መሰረት የለውም። ህዝባዊ ተቀባይነትም የለውም። የጎሳ ተቀባይነት ያለው መንግስት ነው። ስለዚህ በዚያ መንገድ ነው አመጣችን መሆን ያለበት። ከባለአደራ ምክር ቤቱ በላይ ነው። የምክር ቤቱ የኮሚቴ አባላት ትንሽ ናቸው። በአዲስ አበባ ዙሪያ ያለ የቄሮ አባላት አዲስ አበባ ከተማ ውስጥ የሚኖሩ የኦሮሞ ማህበረሰብና ሌላው ህዋትም በሚሰራው ስራ ከዚያ በላይ ያደርጋል፣ ውስብስብ ያደርጋል። እኔ ከአንድ አመት በፊት ከሁለት አመት በፊት በመሰረቱ በተለያዩ ሚዲያዎች አስተያየትን ሰጥቼ ነበር። አዲስ አበባ ከተማ አማራና ደቡብ የአማራና የደቡብ ህዝብ የማይኖርባት ከተማ ትደረጋለች በሚቀጥለው 50 አመታት ብዬ ገልጽኩን አስተዋውሳለሁ። በመሰረቱ አሁን ስብሰባ መከልከሉ አይደለም። ከዚህ በኋላ የአዲስ አበባ ከተማ ቋንቋ ኦሮምኛ ነው የሚሆነው። ኦሮምኛ የማይችሉ ለልጆች ኦሮምኛ ቀላል ሊሆን ይችላል፣ ለአዛውንቶችና ለጎልማሶች ግን አስቸጋሪ ነው። ኦሮምኛ ለማይችሉ ሰዎች እንዴት መግባባት እንዴት መስራትና ሰርተውስ መግባት ቤተሰቦቻቸውን ማስተዳደር ይችላሉ? ነገሮች እየተወሳሰቡ ነው። ታቅም በላይ ነው። ከምን ገምተው በላይ እየመጣ ነው ያለው። ምክንያቱም እነሱ ለ27 ለ28 አመታት ህዋት የተጠቀመበትን የዘረፋና የስልጣን የበላይነት ዘይቤ እነሱ ባጭር ጊዜ ውስጥ ሆነ አድርገው ማሳየትን ይፈልጋሉ። እና ውስብስብ ነው ማለት ነው። ስለዚህ ይሄን ቢከለክል እኔ ቢፈቅድ ነበር የሚገርመኝ። ቢፈቅድ ኖሮ ከአንዳንድ ሰዎች ጋር የተነጋገር ነው በቃ ይሄ ሽልማት እንዳይቀርበት ስለፈለገ በሽልማቱ ማሳኮ ደግሞ እነተኛ ዲሞክራሲ መሪ ለማስመሰል ስለፈለገ ያደረገው ወይም የፈቀደው ሰላማዊ ሰልፍ ነው ብዬ ነበር ማወስደው። መከልከሉ ግን ተከክል ነው፣ ባህሪው ነው፣ የስርዓቱ ባህሪ ነው። ስርዓቱ ድብቅና ጭርባሪ ነው፣ ፋሽስት ነው። ይሄ ሰውዬ የጎሳ መሪ ነው እንጂ የኢትዮጵያ መሪ አይደለም። ይሄን ብለን ነው መውሰድ ያለብን። ስለዚህ ትክክለኛ ነው ያደረገው ነገር ባህሪው የሚገልጽለት ነው፣ ድርጅታዊ ማንነቱም የሚያሳየው ለጽብራቁ ነው ነው ማለት።
አይ በጣም ጥሩ ነገሩ እንኳን በጣም የከበደ ይሆን ነበር እና እስክንድርም ገፍተው ቢሄዱ ኖሮ እንዳሉት ዋናው ትግሉ የመረረ መሆን አለበት። 4000 ወታደሮችን አዲስ አበባ አስገብቶ በግቢ ባለፈው 2 ቀን ያን አዲስ የተሰራውን ቤተ መንግስት ሲያስጎበኙ ነበር። ከዛ 4000 የኦፒዲ ወታደሮች ናቸው፣ 2000 ደግሞ ያጋዚ ነበሩና ይሄ ሁኔታ ቢከሰት አዲስ አበባውን ሰልፍ እንትን ቢል ለማስገደልና ለምንዲፋሰስ ፕላን ነበር ይመስለኛል። ምክንያቱም ይሄንን ቤተ መንግስት ወታደር አሰልፎ ለማስጎብኘት የሚያስፈልገው ነገር አልነበረም እና ይሄ አንድ የማስፈራሪያ ዘዴ ነው። ለማንኛውም ግን እስክንድር ወይንም የባላደራው ኮሚቴ ትልቅ ድል ያገኘ ይመስለኛል። በእናስተያየት ለዲፕሎማቶች ወደዱንም አልወደዱንም ተቀበሉትም አልተቀበሉትም ያው ሐሳቡን መልክቱ በማስደመጥ ሌሎችም እርግጥ የኢትዮጵያ ህዝብ ነጻነ በራሱ ህዝብ በራሱ ጉልበት በራሱ አቅም በራሱ መነሳሳት ነው። የውጭ ሀገር መንግስታቶች ሆኑ የሚሰጡን እንትን አይኖርም። ሆነም ግን ሲያመዝንና ኃይል ሲመጣ መንበርከካቸው አይቀርም። እነ ሳውዲ አረቢያን ኤምሬትስ ናቸው፣ እነሱ ናቸው ሎቢ ያረጉለት ለና አብይ። እንደውም ኤምሬትስ መሰለኝ አረብ ኤምሬትስ ይሄንን የሱ መሸለም ሲስተማ ትልቅ የወያኔን እንትን ሰንደቅ እንትን ባንዲራ ከተማው ላይ ሰቅለው ነው ያሉት። በጣም ትልቁ አስተርተው እና የቱን ያህል የኢትዮጵያ ጣላቶች ከነማን ጋር ያው እሱ ሲመላለስ ነበር ወደዛ ወደ አረብ ሀገርና ደም ሰርተውለታል በሎቢ። ለማንኛውም እንግዲህ በዚህ ባላደራው ጉዳይ ያለው ገና ያልተቋጨለት ብዙ ነገሮች አሉ። እስቲ እንግዲህ ጊዜውን የሚያስከትለውን እንትን መዘዝ እናያለን። ግን አባላደራውም ሆነ ሌላው ተከታዩ ኢትዮጵያ ሁላችንም በቁርጠኛነት ይሄንን ኃይል ይሄንን ስብስብ ማገዝ ይኖርብናል። ይሄ ነው ዋናው መልእክቱ መደመጥ ያለበት። እስቲ ወደ ሌላው ደግሞ ስለዚሁ በዚህ ወደ ዲያስፖራው እስቲ እንምጣና እንደዚህ ሰሞኑን እንግዲህ በተፈጠረው ሁኔታ የኤርቻ በአል ከተስተካኮ ጽንፈኞቹ ያሳዩን ከነም ለው እንደገለጹ ጽንፈኞቹ ያሳዩት ባህሪ ዛሬኛ በዚህ መግቢያችን ላይ አን ተወሰኑ ጽሁፎች አንብበን ነበር ምን አይነት ባህሪ እንዳሳዩ በአዲስ አበባ ህዝብ ላይ። ይሄንን ያስደነገጣቸው በዲያስፖራ ያሉ መቼም ዝናብ አይፈሬ እንዳየሩ የሚለዋወጡ አንዳንዶች ስማቸውን ማሳት ያስፈልግንም እንደደረጃጅ ይያሉ እንት ያብይ ተላላኪው ነው ሲናገሩ ነበር እስካለፈው ሳምንት ድረስ። አሁን ግን ይሄ ረቻ ተባለው ነገር አዲስ አበባ ላይ እንደሚደረግ ሰዎቹ እንግዲህ በዚህ በግንቦት ሰባት ምናምን ያው ወደዱ የነበሩ በሰዓት ውስጥ ያሉ አይሄ ነገር መልኩን አጥቷልና እንደደረጃጅና እነሶች ታማኝነት አላቸው ሰውም ደግሞ እነሱን እኮ እንትን ያደረገ እንደደረጃጅ ያለ ጥሪ ያሰማ ነውና እንዴ አይነት ወንብድናም ስራ እየተሰራ ነው። ይሄን እንዴት ነው መቆቋም የሚቻለው? በዲያስፖራ ውስጥ ከታሽዎች በህዝብ ፊት ይቅርታ ሳይጠይቁ ሳይጨረብሩ ይቆዩ መድረኩ እየተሰጣቸው አሁንም አለናልን ይያሉ ነው። እስቲ በዚህ ዙሪያ የሚሰጡ አስተያየት ካለ።
በጣም ጥሩ ነው። አሁን ስለ ኢሬቻውን ልጀምርና በመሰረቱ በ1996 ደብረዘይት ላይ የተከናወነ ኢሬቻ በቅርቡ እኛ ከታተል ነበር ዛ በመንግስት ራ ላይ ያለውና አንድ የከረዩ ኦሮሞ ተወካይ ኦሮሚኛ የዓለም ቋንቋ ይሁን በሉ እያለ ይከፈቅስ አስተውሳለሁ። ለክን ራሱ ዓለም አወቅ አለ የፖለቲካው ጥንቀት በቃ 60 ሚሊዮን 80 ሚሊዮን ህዝብ ፖለቲከኛ የሆነባት ሀገር በትኖር ኢትዮጵያ ውስጥ ብቻ ነው። በ2010 ደግሞ የህዝብ እልቂት ሲፈጸም ህወሓት በመራው አጋዚ ኃይል በሄሊኮፕተር በታገዘ ምን እንደደረሰባቸው ያሳውሳሉ። ዞሮ ዞሮ እነሱ ጨፍጫፊና የሚንቃቸውን የሚያከብሩ የሚያከብራቸውን ደግሞ የሚያዋርዱ መሆናቸው ነው የሚያሳፍረኝ። ሌላው በዚህ በ212 ደብረ ዘይት የመስቀል ደመራ አልተቃጠለ። እነዚሁ ቄሮ የሚባሉ በጆሃር የሚመሩ ኃይሎች ከልክለው ሳይቃጠል ነው የቀረው። ሃይማኖታዊ ተግባር ሳይፈጸም ነው እንዲቀር የተደረገው። እና እዛ አካባቢ ከፍተኛ የሆነ ስጋትም ተፈጥሮ ነበር። በተቃራኒው ግን ከአዲስ አበባ ጀምሮ እስከ ደብረ ዘይት አሁን ደግሞ ሱሉልታም የተለያዩ በአዲስ አበባ ከተማ ዙሪያ ያሉ ሌሎች ከተሞችም በየሳምንቱ ይሄንን እንዲያከብሩ እቅድ ወጥቶለት እየተከበረ ነው ያለው። በመሰረቱ የሽመልስ አብዲሳ ንግግር ፖለቲካዊ አስተሳሰብን ለመቀየር የነበረህን ጽናትና ፍላጎት ለመቀየር የሚያስችል ግን አይደለም። በመሰረቱ ዝም ብሎ ይሄ ለማስመሰል ካልሆነ በስተቀር ሽመልስ አብዲሳ የተናገረው ትናንትና ከትናንት ወዲያ በተለያየ ጊዜ በጅማና ሌሎች ቦታዎች ሲሄድ አብይ ይናገረው የነበረ በኦሮምኛ ይናገረው የነበረው ነው ደግሞ የተናገረ። ይሄ ሰውዬ ጆሃር የተናገረውን ነው ህዝቅኤል ጋቢሳ በቀለ ገርባ ሌሎችንም እኮ የተናገሩትን ነው የተናገረው። አሁን ሌሎች ሁሉ ሲናገሩ ያላልክ በስተመጨረሻው አሁን የህብረተሰቡ ስሜትና ያ ለአመጽ መገፋፋት መነሳሳት ሲፈጠር የህብረተሰቡን ስሜት አሁንም እንደለመዱት እየነጠቁ ገንዘቡን ብቻ አይደለም አስተሳሰቡንም እየነጠቁ ለወያኔ ኦህዴድ ጥቅም አገልግሎት እንዲውል ለማድረግ በተልእኮ የተፈጸመች ካልሆነች በስተቀር ትናንትና ተንበርክከህ እንደ ባለዛር ከዳሚ ጫማውን የላስክ ሰው ትናንትና ተንበርክከህ አዲስ አበባ ሚሊኒየም አዳራሽን ስቴጁን ተንበርክከህ በከንፈርህ ሳክ ሰው ተንበርክከህ አይሆን የሆንክለትና ከሰባዊ ፍጡር አስተሳሰብ ውጪ የወጣ ሰው ለዘመናት ተቃዋሚ የነበረ ለኢትዮጵያ አነሳ የተባለ ግለሰብ ስለአነሳ ወይም ደግሞ ሆቴል ስለተያዘለት ያንዳንዱ ሰው ወይም በሄሊኮፕተር ከቦታ ቦታ ስለተዘዋወረ የህብረተሰቡንና የራሱን ጥቅም እና ብሔራዊ ማንነት የተወሰው በምን ስሌት ነው በአንድ ጊዜ በሽመልስ አብዲሳ ንግግር ተቀይሯል ልንልም እንችለው? በፍጹም አይደለም። በፍጹም ይችን አይነት አጋጣሚ እየተጠቀመ ነው ወያኔ በተለያየ ጊዜ በስሜት የሚገፋፋውን ማህበረሰብ ማዕበሉን አቅጣጫውን ለማስቀየር አንዳንድ ተልእኮ እየተሰጣቸው የሚሰሩ ሰዎች አሉ። ይሄንን በ1992 ምርጫ ወቅት የህብረተሰብን መነሳሳት በመረጃ ተቋሙ አስቀድሞ ተደርሶበት ያንን የህብረተሰብ መነሳሳት ለመቀልበስ የሚችሉ አስመሳይ ተናጋሪዎች በተለያዩ የፖለቲካ ድርጅቶች መያድ መአህድ ሌሎች አዴፓ በሚል በተለያዩ ድርጅቶች ሰክስጎ አስገብቶ በንግግር እንዴት አድርጎ እንዳስቀለበሰው እናስታውሳለን። 97 ላይ 2002 ላይ ቅርጻቸው ልብሳቸውን ንግግራቸውን እየቀየሩ እንዴት እንደሚመጡ አሁንም ነፃ ያማራ ሚዲያ ነኝ ወይም ሌላ ሚዲያ ነኝ ይላል እነዚህን ህዝብ ያስፈጁ ሰዎችን የሚያቀርብ ለሰሯቸው ወንጀሎች ውቅና ለመስጠት የሚደረግ ሙከራ ስታይ ታፈራለህ። ስለዚህ እነዚህም የዘው አካል ናቸው ብለህ ነው የምትወስደው። እነዚህም የዘው አካል ናቸው የህብረተሰቡን የትግል ስሜት ለመግደል በህብረተሰቡ ቁጭት እና ስሜት ውስጥ ገብተው ገንዘቡንና ፖለቲካው አስተሳሰቡን ለመንጠቅ ከመመኘት የመነጨ ነው። በመሰረቱ ከዚያ ያለፈ አይደለም። ይቅርታም ስለጠየቁ እነዚህን ሰዎች አመነ የፖለቲካ መሪዎች ወይም የተለያዩ አደረጃጀቶች መሪዎች ልታረጋቸው ገንዘብህን መልሰ ሰጥተህ ልትበላ አይገባም። ህብረተሰቡ ይሄን ነቅቶ መከላከል አለበት። እነዚህ ሰዎች ተልእኮ ተሰጥቷቸው ነው የመጡት። ከመጀመሪያም ገንዘብ ሰብስበው እንዲመለሱ ተልእኮ ተሰጥቷቸው የመጡ ሰዎች ነበሩ። ያ ሲከሽፍባቸው አንገታቸውን ደፍተው ቆይተዋል። አሁን በዚህ በተገኘችው ትኩሳት ደግሞ ያ የተሰጣቸውን ተልእኮ ገንዘብ ሰብስበው ለመግባት በሌላ በኩል ደግሞ እኔ አሁንም ልመራህ እችላለሁ ስለዚህ እኔ ልምራችሁና ላሽጋግራችሁ እንዳለው አብይ አሽጋግረውን ወደ አብይ አሁንም ለማስገባት ነው እንጂ ትናንትና የዛሬ አመት አይተነዋል እኮ ፍጹም ታጋይ የነበረ ፍጹም ጸሮያኒና ጸራህድግ የነበረ ኃይል በሙሉ አንዱን አንዱ እየረገጠ ነው እኮ ያለፈ ከፊሉ እየተነናቀፈ እየተሰበረ ወድቋል እርስ በርሱ በችኮላ ምክንያት ከፊሉ ደግሞ አልፎ ሄዷል ከፊሉ ተሾሞበታል ጥቅም አግኝቶበታል ከፊሉ ጥቅም ሲያጣ ተመልሶ መጥቷል ከፊሉ ከነበረበት ሚዲያ ተባረዋል ሲባረር አቋሙ ተቀይሯል ስለዚህ መጀመሪያም የታገለው ለጥቅም ነበር እንጂ ለፖለቲካ ነጻነት ለኢኮኖሚ ነጻነት አልነበረም ማለት ነው ለፍራት ለውጥ አልነበረም ማለት ነው ደሞ ሲከፍሉ ምትደግፋቸው ደሞ ሲነፍቡ ደሞ በጠላትነት ምትሰለፍበት ከሆነ ኦፖርቹኒስት ነው ስለዚህ እንዲህ አይነቱን ኃይል በምንም መስፈርት አምነናቸው በፖለቲካ እንቅስቃሴ ውስጥ ልናሳተፋቸው አይገባም እንኳንስ ሊመሩን በመሰረቱና በዚህ መልክ ነው የማየው ነው በጥርጣሬ ሊያዩ ይገባል ህብረተሰቡ ንግግር ማምለክ ንግግርን ማመን አይገባም የግለሰቦች አምላኪ ከሆን ፖለቲካዊ አቅጣጫችንን እንስታለን ገንዘባችንን እንበላለን አይተነዋል እኮ በተለያየ ምክንያት የተዘረፈ ገንዘብ ሁሉም በየትክሹ አስገብቷል እኮ ከፊሉ እኮ ምንም ስራ ሳይሰራ ከኢትዮጵያ ከመጣ ጀምሮ ምንም ስራ ሳይሰራ 4 5 አመት 2 አመት 3 አመት ምንም ስራ ሳይሰራ በመዋጮ ገንዘብ የሚኖር በርካታ ሰዎች አሉ ይሄ ያማራውን ትግል ይገላል ተስፋ አስቆርጣል በሌላ በኩል ደግሞ ያማራውን ህብረተሰብ ዘረፋም ያስተምራልና በጣም አስቸጋሪ ሁኔታ ስላለ መጠራጠር ያስፈልጋል ሁሉን ነገር መጠራጠር ያስፈልጋል
አይ በጣም ጥሩ በሰፊ ነው የሄዱበት ልክ ነው ነገሩን እንግዲህ ከንቃት በዳሶራ ያለው ታገላለው የሚለው ይሄንን መጥፈውንም መራራውንም ከረሚላውንም ሁሉ መለየት ይኖርበታልና እነሱ ባጋጠማቸው ክፍተት አለ ብለው በሚሉበት አጋጣሚ እንዳሉት ለጥቅማቸውም ለሌላም ለተልኳቸውም መራራታቸው አይቀርምና ትዝብት ነው ግን የሚሰማው ኢንፎርሜሽን ያው መቼም አሜሪካ ነው እስካሁን ድረስ የሚታወቀው በአውሮፓ እንኳን አልፎ አልፎ ነው የሚሉ አሉ በእኛም አካባቢያችንም ቢሆንም ወደ ወዲህ እንደ ጅዋጅ የሚጨራቱ አሉ ሆነም ግን በአሜሪካ ነው ይሄ ነገር እንትን ያለው እና ያንን ለመቋቋም የሚችል እንደ ቁጥሩ ብዛትም የተለያዩ ድርጅቶች ፈልቃሉ በተለይ ይሄንን ከግንቦት ሰባት ውስጥ ሲሰሩ ተላላኪ ሆነው ሲያገለግሉ የነበሩ ዛሬ እነሱ አክሩፈው ለዚህ ለኢትዮጵያ ትግል ተቆርቋሪ ሆነው መታየታቸው እርግጥ ህሊና ያሳፍራል በጣም ያሳፍራል መልወጥ ይችላሉ ግን በአደባባይ ጥቆሞ ለመናገር በጣም ህሊናቸውን የሳቱ ለመሆናቸው ነው የሚያሳየውና እስቲ አሁንም ወደ ዲያስፖራ ወደ ትግሉም እንትና ይሄንን በተለይ በአደን ዙሪያ ላይ ብዙ ነገሮች አሉ ምን ማንሳት እንደማወያት ይኖርብን ከዛ በፊት ይሄንን በዲያስፖራ ውስጥ ያለውን የሚዲያ ጉዳይ እናንሳና በዚህ በተለያየ ማራውን በሚመለከት እና የኦሮሞ እንትን ሚዲያ ኔትወርክ አንድ ነው ኦሮሞ በአንድ አንደበት ኢትዮጵያ ለማጥፋት ጸረ አማራ እንቅስቀሳት አማራ ጠል ስራ ለመስራት አንድ ልሳን አለው በአማራው ውስጥ ግን የተለያዩ ልሳኖች ናቸው ያሉት ድርጅት ያለ ድርጅት ይወለዳል እንዴት እንደሚባ ነው የሚራባ ያለው አሁን ባሁን ጊዜ እና ይሄን ነገር በሚመለከት ተውብ ሚል ነገር ነው የጠፋው ለምንድን ነው የሚደረገው ለምን ባንድነት ቆሞ ትግሉ አይካሄድም ምንና ይሄ የጠላትን አለማዋቅ ነው ወይንስ እንደውም አንዳንድ ቦታ ላይ የመተዳደር የሆነ ነው ያማራው ትግል ቀደም ብሎ ማስተውታል ይሄ ገንዘብ ጥቅም ይባል ነገር ብዙ በሜዳ ውስጥ ያሉትን ሰዎች አሁን አንድ ድርጅቱን ስም ባናነሳም በደሞዝ መተዳደር ያሆኗል በተለይ አማራውን ትግል እኔ ሳንቲም ተቀብለው እንታገላለን የሚሉት እውነተኞች አይመስሉኝም ከኔ ግምት እና ይሄን ነገር አማራው ዝም ብሎ የሚመለከትበት ምክንያት ምንድን ነው ግፊት ማድረግ አይችልም ወይ በአንድነት እንዲቆም ተጽኖ ማድረግ አይችልም ወይ ምንድን ነው ይሄ በዲያስፖራ ውስጥ ያለው መንደርተኝነት ነው ወይስ ምንድን ነው ምን በሽታው ምንድን ነው በአማራው ውስጥ እና ዘላለም ንቃተሊናውን ዝቅ እንዲል ያደረገው ኃይል ምንድን ነው በስተጀርባ ያለው ይሄን ነገር ተገንዝቦስ ባንድን ለመቆም የማያስችልበት ሁኔታ ምንድን ነው ያሳዘኝ ሁኔታ ነው ያለው እስቲ ይሄንን እንደው ታዝበውት ከሆነ ትንሽ እንዳሰውና ወደ በአደንም በሚመለከት እስቲ በውጭ ያለው መዚህ ዲያስፖራ አማራውን መተራመስ በአደን በስተጀርባ ያለበት የሚባል ነገር አለ እስቲ ወይ ሙስሊም ማያይዘው እስቲ በዚህ ዙሪያ ላይ የሚሰጡና አስተያካለስ ሰፋ አድርገው ይመለከቱ ታመሰግናለሁ
አመሰግናለሁ ልክ ነው ይሄ በመሰረቱ ውጭ ያለው አደረጃጀት ለምንም የሚበቃ አይሆንም ያስቸግራል ምክንያቱም አንደኛ በቴሌኮንፈረንስ ወይም በስልክ የምትተዋወቀው ነው እንጂ በአካል ተዋውቀህ በየለቱም እየተገማገምክ ያለውን እድገት እና ውድቀት እያየ እያሻሻል ከአዲስ ቅዶች ነድፈ መደብ ወይም ተግባር እየሰጠህ እየፈተሽክ እምታደርጋቸው ባለመሆናቸው አንደኛ ሰዎችን አታውቃቸው። ሁለተኛ መምራትም አትችልም። አንድን ድርጅት 30 ሰው ወይ 10 ሰው ወይም 100 ሰው ቢኖረው ያንን በስልክ ብቻ ነው እንጂ የምታገኘው። ፖለቲካዊ ብቃቱ፣ ፖለቲካዊ ጽናቱ ወይም ደግሞ ግንኙነቱ ከማን ጋር እንደሆነ በቀላሉ መፈተሽ አትችልም። እዛ በስልክ ላይ በሚሰጥ አስተያየት ብቻ ወያኔን የሚጠላ ከሆነ ታጋይ ነው ትለዋለህ። ወያኔን ደግሞ ካልጠላ ወይም ደግሞ ሚዛናዊ ሚዛኑን ጠብቆ ደግሞ የሚናገር ሰው ካለ ተጠራጥረህ ከትግሉ ውጭ ታደርገዋለህ። ስለዚህ በመሰረቱ በዚህ መልኩ የተደራጁ ድርጅቶች ለውጤት አልበቁም። ለውጤትም አይበቃም። አሁን በሀገራችን ያለው ሁኔታ ብሔር ተኮር የሆነ ሃይማኖትንም መሰረት ያደረገ እጅግ አደገኛ የትግል ስልት ነው ያለው። ይሄን ለማድረግ ደግሞ መስዋዕትነትን በሚጠይቅ ደረጃ ትግል ልታደርግበት የሚገባ ነው የሚሆነው። ትግል ልታደርግበት ከሆነ ጽኑ ሰዎችን ከዛው ውስጥ ልትመርጥበት ከሌላ ድርጅት ወይም ከሌላ አመለካከት ጋር ደግሞ ቁራኛ ያልሆኑና ነፃ የሆኑ መሆናቸውን ማረጋገጥና ማየት ሁልጊዜ ግዳጅ እየሰጠህ መፈተሽ እና ሌሎች ተግባራትን መፈጸም ይጠበቅብሃል። ስለዚህ እነዚህን ለማድረግ አንደኛው አይመችም፣ ትክክል አይደለም። በስሜት እየተነዳ ግለሰቦች ገንዘብ እንዲጠቀሙ የማይገባቸውን ዝና በዝና እንዲዋኙና ራሳቸውን በፖለቲካው ረገድ እንዳያሳድጉ የሚያደርግ ስንኩል የሆነ አካሄድ ነው። አሁን ለአማራው ህዝብ የሚጠቅመው አደረጃጀት ብዙ ሰዎች በአንድ ድርጅት ውስጥ በመሆን ሳይሆን በተናጠልና በአነስተኛ ሰዎች በሚደረግ አደረጃጀት በትጥቅ ትግል የታገዘና ተለዋዋጭ የሆኑ ቅዶችና ስትራቴጂዎች እየተነደፉ በጠላት ላይ እርምጃ በመውሰድ ላይ መሰረት ያደረገ ከሆነ ብቻ ነው የሚጠቅመው ለአማራው። በተረፈ በቴሌኮንፈረንስ እየተነጋገርክ ገንዘብህንም እየተበላህ እንደተባለው የሌሎች መተዳደሪያ እየሆነ አንተም የሥራ ጊዜህን በስልክ እያጠፋህ ሰዎችን ሳታውቃቸው በተፈለገ ጊዜ የሚፈርስ ሲፈለግ ደግሞ ተመልሶ እንደገና እንዲጠናከር የሚደረግ ድርጅት ውስጥ መቆየትህ ድርጅታዊ ፍላጎትህን ይሸረሽረዋል፣ ገንዘብህንም ያስበላዋል። የህብረተሰቡን አንድነት እና ባህልም ይጎዳዋል። እነዚህ በመሆናቸው ትክክል አይደለም ነው። ወያኔ ተሰባስቦ ጫካ በመግባት ነው እንጂ በቴሌኮንፈረንስ ባደረገው ተሰሰረ እና የፖለቲካ ስራ አይደለም ለውጤት የበቃው። እሱ ለፕሮፓጋንዳ ነው የሚጠቀም። ከፕሮፓጋንዳ ባለፈ ግን ለትጥቅ ትግሉ መሰረታዊ አይደለም። ምናልባት ታማኝ ሰዎች ከተገኙ ገንዘብ አሰባስቦ መረጃ አሰባስቦ እውቀት አሰባስቦ በትግሉ ላይ ለተሰማሩ ሰዎች ለማገዝ ሊረዳ ይችላል። ግን መሰረታዊ ጠቀሜታ ግን የለው በመሰረታዊነት። በሌላ በውጪ የምናያቸው ቀደም እንደተገለጸው ሚዲያዎች፣ ድርጅቶች፣ ማህበራት እና የተለያዩ ኃይሎች በመሰረቱ ወያኔን የሚቃወሙም አይደሉም። አሁን የሚታዩት ጸረ ወያኔም አይደሉም። ጸረ ወያኔ ስንል ጸረ ብአዴን፣ ጸረ ኦህዴድ ማለታችን ነው። እነዚህን የሚቃወሙ ሳይሆኑ እንዲያውም የእነሱ ሰንኮፎች ናቸው፣ የእነሱ አባላት ናቸው ሰርገው የገቡበት። ከፊሎቹ ድርጅቶች እና ሚዲያዎች እንዲያውም ብአዴኖች ራሳቸው ገንዘብ ፈሰስ የሚያደርጉበት ያ ካልሆነ ከፍተኛ ገንዘብ እያወጡ በጀት መድቦ ሰው ቀጥሮ ማሰራት የሚቻል አይደለም። ምክንያቱም ከፍተኛ የገንዘብ ምንጭ የተደረገው ዲያስፖራ በሚፈልገው መንገድ ገንዘብ እንዳላወጣት ለሚታወቅ። ስለዚህ በመሰረቱ ለአማራው ህዝብ የሚጠቅመው ስለ ኢትዮጵያ የሚያወራ ከሬዲዮ ፋናና ከኢቲቪ የተገኘውን ዜና ወይም ህብረተሰቡ የሚያውቀውን ፌስቡክ ላይ የታየውን ነገር መልሶ ቀጥቶ የሚያስተላልፈልን ሳይሆን እነ ጆሃር አቋቁመው እንደተጠቀሙበት ብሔርተኝነትን የሚሰብክ አማራውን ወደ አንድ አስተሳሰብ የሚያመጣ ለትግል የሚያነሳሳ ስለ መስዋዕትነት ብዙ የሚሰብክ ስለ ነጻነት የሚያሳይ ስትራቴጂና ግቡን ለህብረተሰቡ የሚያሳውቅ መሆን መቻል አለበት። ዛሬ 50 አመት ሙሉ ኦነግ የመዋጋት አቅምና ባህል የሌለው ሶሳይቲ ቢሆንም ያህል ለዚህ ምክንያት ሲፈርስ ሲሰራ የኖረ የሞተ ሰዎችም በርጅናቸው ሰራዊቱም ደግሞ እንዲሁ ተበትኖ የቀረ መሆኑን እናያለን። ግን ከኦነግ ይልቅ በሁለትና በሶስት አመታት ጆሃር በተጠቀመው ሚዲያ የኦሮሚያን ወጣት በመያዙ ነው ዛሬ ኦነጎች ክብር አግኝተው ተመልሰው ወደ ሀገር ውስጥ እንዲገቡ የኦሮሞ ህዝብ ወደ አንድነት እንዲመጣ የተፈለገውን ትዛዝ እየተቀበለ እርምጃ እንዲወስድ ዛሬ እኮ የኢትዮጵያ የኢህአዴግ መከላከያ ሰራዊት የሚባለው የኢህአዴግ ጦር በኢትዮጵያ ውስጥ ምንም ሚና የለውም። አሁን ሚና ያለው የትግራይ ሚሊሻና የኦሮሚያ ቄሮ ናቸው። የፈለጉትን ያጥራሉ፣ የፈለጉትን ይገላሉ፣ የፈለጉትን ያጫናግፋሉ፣ ያከሽፋሉ። የአዲስ አበባ ባላደራ ምክር ቤት ከአቅሙ በላይ ነው። ከዚህ በኋላ ውስብስብ ነው ያልኩበት ምክንያት አሁን ባለው በስርዓት አልበኝነት በተያዘው የኦሮሞ ወጣት ወይም ቄሮ ብያሉ በሚሰይሙት ኃይል አማካይነት እየተወሰዱ ባሉት እርምጃዎች አንድ እርምጃ ወደፊት ፈቀቅ የሚያደርግ ትግል ማድረግ አይቻልም። የህዝብ መተላለቅን ያስከትላል። የአዲስ አበባ ወጣቶችና ኦሮሞዎች የሚያደርጓቸው ግጭቶችም ቀላል አይሆኑም። በዚህ መሃል ደግሞ ኦሮሚያን ለማዳንና ታላቅ ኦሮሚያን ለመመስረት የተቋቋመው የኦሮሚያ ልዩ ኃይልና የኦነግ ሰራዊት የሚፈጽማቸው ጭፍጨፋዎችም እኩይ ተግባራት ናቸው፣ አደገኛ ዝንባሌዎችና አዝማሚያዎች ናቸው። ስለዚህ እነዚህን የመሰለ የአማራም ወጣት ስለ ነጻነቱ እንዲነሳ መስዋዕትነት እንዲከፍል ነገ ከነገ ወዲያ እንደ ኩርድ ወጣቶች እንደ ፍልስጤም ወጣቶች ድንጋይ ወርዋሪ ሌሎች ሚሳኤልና ጠመንጃ ተኳሽ እየሆኑ አንዱ የበታች ሌላው ደግሞ የበላይ ሆኖ የማይኖርባት ኢትዮጵያ እንዳይፈጠር ካሁኑ መቀስቀስ የሚችል ሚዲያ ነው የሚያስፈልገው አማራ እንጂ በመሰረቱ ስለ ባዴን የሚቀሰቅስልን ስለ አደጋ አስፈላጊነት የሚገልጽልን አለበለዚያ ደግሞ ስለ ዓለም አቀፉ ጉዳይም አያስፈልገንም በመሰረቱ። አሁን በሄሩ የጠፋበት አብዛኛው የኢትዮጵያ ህዝብ ማን ነው? የአማራ ህዝብ በተለይ የገጠሩ ህዝብ አማራነትን ከሃይማኖት ጋር ከማያያዝ ባለፈ ብሔራዊ ማንነቱን አያውቅም። ወላጆቻችንም ሲያሳድጉን ስለቀለባችንና ስለመሰረታዊ ጉዳዮቻችን እንጂ ጠላት ወዳጆቻችንን ነግረው አላሳደጉን፣ ብሔራዊ ማንነታችንን አልተነገረንም። አሁን በሂደት ሌሎች ብሔራዊ ማንነታቸውን ሲነግሩን ነው ራሳችንን ብሔራዊ ማንነታችንን መናገር የጀመርነው። ይሄን ቢሆን በፌስቡክ ግንኙነት ያላቸው ጥቂት ሰዎች ናቸው። ብዙሃኑ ማለት ይቻላል ከ90% በላይ አማራው ብሔራዊ ማንነቱን አያውቅም። ብሔራዊ ማንነቱን የሚያሳውቅ ሚዲያ ነው ድርጅት ነው የሚያስፈልገው። ከዚያ በኋላ በተመሳሰለ አስተሳሰብ ለትግል ለነጻነት እንዲነሳ የሚቀሰቀስና ከቲዮሪ ወደ ቁስ አካላዊ ኃይል ሊቀይር የሚችል ጠንካራ የሚዲያ አካል ሲፈጠር ብቻ ነው። አሁን ግን አማራው ሚዲያ የለውም። በመሰረቱ ባዕዴን ነው። ባዕዴን በአገር ውስጥም በውጭም ሚዲያ አለው። በውጭም ያሉ ሚዲያዎች በመሰረቱ መሪዎቻቸው በአገር ውስጥ ናቸው። በአገር ውስጥ ያሉ ሰዎች ከፖለቲካ ተጽዕኖ ነጻ ሆነው ያውም ኢህአዴግን ወይም ደግሞ ባዕዴንን ሊተች የሚችል ሚዲያ እንዲኖር አይፈቅዱም። ስለዚህ መሪዎቻቸው በአገር ውስጥ መቀመጣቸው በራሱ ታማኒነትን ይጎዳዋል። አልተቆራረጡም ብለህ ልትወስደው ትችላለህ። ስለዚህ በስሜት መደገፍ በስሜት መንቀፍም አይገባንም። ሁሉንም ግን አሁን አማራው የራሱ የሆነ ሚዲያ የለውም፣ የራሱ የሆነ ጠንካራ የፖለቲካ ድርጅትም የለውም። ስለዚህ እስኪኖር ድረስ መታገል ያስፈልጋል። ግን ሰፊ የፖለቲካ ድርጅት በውጭ ሀገር በስልክ ግንኙነት በሚደረግ ሁኔታ ብቻ መፍጠር ይቻላል ቢባል ዋጋ የለውም። ገንዘብ ከመበላት ጊዜን ከማባከን ባለፈ ትግሉ ያለው በአገር ውስጥ ነው። ውጭ ያለው በአጋዥነት በሐሳብና በገንዘብ የሚያደርገው ትግል ብቻ ነው የሚል እምነት አለ።
ልክ ነው። ይሄንንም በሚዲያው ማነው በዲያስፖራ ያለው ነገር አነሳሁት። ይሄ በደሞዝ መልክ የተከፈላቸው እንታገል የሚሉት ይሄ ገንዘብ አገር ውስጥ ቢገባ ለአማራው ትግል ከፍተኛ አስተዋጽኦ ሊያደርግ እንደሚችል ለማስገንዘብ ነው እንደተባለው ማንኛውም መረጃዎች ዛሬ በግልጽ ይሰማሉ ይታያሉ። ማንም ሰው ሊያነባቸው ይችላል። እነዛን ለማቅረብ ሲባል ወፍራም ደሞዝ እየተከፈላቸው በቴሌቪዥን ስክሪን ላይ ተቀምጦ እንትን የሚነግሩን እንትን ለማለት ባይዳዳን ጥሩ ነውና ይሄንን እንግዲህ አማራው መገንዘብ ይኖርበታል። ሌላው ትልቁ እንግዲህ ሸክም ያለው አገር ውስጥ ባሁን ቀደም ብሎ አንስተውታል ቢአድን የሚባል ተውሳክ ድርጅት አለ። ይቅርታ አሁን ላነሳ ነው ቀደም ብለንም ከመንደዳችን ጀምሮ ከመነሻው የተዋየንባቸው አካዳሚዎች በአደንን ጉዳይ ያው በደንብ ባልነካውም ተጠያቂና አሁን ላለው የባገራችን የረቻም ጉዳይ ተፈጽሞን ሽመልስ የፈልጋቸው ቢናገሩም የአካባቢው በድንጋይ እንትን እየታጠረ በዚህ ከየቦታው የሚገቡትን አላሳለፍ ሲሉ በአደንም ነገር የሚያደርገው ነገር የለም እና በአደን የሚባል ድርጅት አማራውን ህዝብ ያስጨረሰና ያስበላ ለመሆኑ ብዙ ድምጾች ይሰማሉና ይሄን ድርጅት ማስወገድ የሚችል ያማራ እንግዲህ ትግሉ ይቀጥል ራማራው ነጻ ራሱ መብቱን ለማስከበር ለነው ለማስከበር ታገል ከተባለ የበአደን ጉዳይ እንምላሽ ማግኘት አለበት። በአደን ያማራ ድርጅት አይደለም። አን እርሶ በበአደን ውስጥ የቆዩና አበጥረው የሚያቁስለው ድርጅቱን ባለፈው ለውጥ መጣ ከተባለ ጀምሮ ማሶችን አስወጥቷል ይባላል። ግን ጠርቶ ለአማራው የሚሆን የሚቆም ሰዎች አልተገኙበት። ምንድነው ይላሉ ይሄ ነገር? ሰዎቹ አሁንም ያሉት አማሮች አይደሉም ማለት እንችላለን? መሪዎች ማለት
አው እንግዲህ ያጠራሁ ያስወገድኩ ነው የሚላቸው ንጹህ ሰዎችን ነው። አብዛኛው ስለማራነታቸው የሚናገሩት ነው እየገመገመ የሚያስወጣቸው እንጂ ጨራ ማራ ሆኖ ስን አይቃወማቸው። ምክንያቱም ድርጅቱ ጨራ ማራ ነው። ጨራ ማራ
አርማጮቻችን የቴሌፎን መቋረጥ አጋጥሞናል። እንመለሳለን። በሙዚቃው ጠብቁን። አርማቶቻችን እንግዳችን አሁን አግኝተናቸዋል። ውይይታችን ይቀጥላል። ተናስተን የተወያየ ለሰማውታል።
እሺ
አንስታን ስለ ቢአድን ነበር። ቢአድን ዙሪያ ቢአድን ያማራው ድርጅት ተወካይ እንዳልሆነ ነበር የጀመሩት አንተን ማብራሪያ እሱ ተነስተው እንግዲህ እስቲ ይቀጥሉ።
ኦኬ ቀደም ሲልም በተደጋጋሚ ተናግረዋል። ይሄን ከጅምሩ ከመሰረቱም የፕሮፌሰር አስራተን እንቅስቃሴ ለመገደብ የተቋቋመ እንጂ ያማራ ድርጅት አልነበረም። ያቋቋሙት የደቡብ ሰዎች፣ ኦሮሞዎች፣ ትግሬዎችና ኤርትራውያን ናቸው። አሁን እነዚያ ሰዎች በርጅናና በተለያየ ምክንያት ከቦታው ቢነሱም ግን ከነሱ የማይለዩ ሰዎች ናቸው ያሉበት። አማ የአሁን ባዕዴን የተወሰነ ያጠራሁ ነው የሚላቸው እነሱን የሚጋፈጧቸው እነሱን የሚታገሏቸው ወደ አማራው ያስተሳሰብ የመጡትን ሰዎች ስላስወገዱ ብቻ ነው። አማራው ያስተሳሰብ የሌላቸው አንዳንዶቹም እንደውም በብሔራቸው ራስማ አማራ ያልሆኑ ሰዎች ከላይ ከቁንጮ ተቀምጠዋል። ስለዚህ የባዕዴን ሊጠራና ሊስተካከልና የተወሰነም ቢሆን አማራዊ አስተሳሰብ እንዲይዝ ከተፈለገ እነ ገዱ ናቸው መወገድ ያለባቸው እነ ደመቀ ናቸው። ደመቀ በሶስት ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ሆኖ ሲገፋ በመሰረቱ ለህዋትና ለኦህዴድ ስለሚጠቅም ነው። እነ ላቃያሌው መሄድ አለባቸው እነ ንጉሱ ጥላሁን እነዚህ ምናልባት ሲሄዱ ባዕዴን ወራዳ ወደ ራሱ አስተሳሰብ የሚመጣበት አጋጣሚ ይፈጠራል የሚል ስሜት አለኝ። እነዚህ ሰዎች ለምንድን ነው ለረጅም ጊዜ አስረው ያዙት? ለምንድን ነው ደመቀ የያዘውን ቦታ ለመቀመጥ ለመቀመጥና ለሆዴል መልክተኝነት ከሆነ ሌላ ሰው ለምን ሊተካል ቻለ? ስለዚህ ችግሩ ከላይ ነው እነዚህ ነቅሶ በማባረር ወይም ደግሞ ያው ታጋዩ ህዝብ የራሱን የሚወስዳቸውን እርምጃዎች በመውሰድ መገላገል ይችላል ነው። ሌላው ግን ባዕዴንና አማራው አንደኛ ባዕዴን ፖለቲካ አስተሳሰቡን ሰልቦታል። ያማራው ፖለቲካ አስተሳሰቡን ግራና ቀኙን እንዳያይ ጠላት ወዳጁን እንዳይለይ አድርጎታል። ድህነቱን በጸጋ እንዲቀበል አድርጎታል። አንጋጦ እንዳይመለከት ወይም ደግሞ እንዳይከራከር እንዳይታገል አድርጎታል። ለምሳሌ ህዝቡ ፖለቲካ አስተሳሰቡ ተሰልቧል ሲል ወዳጅ ጠላቱን እንዳይለይ ነው የተደረገው። ልንገር በቀለ ገርባ መሪዬ ነው የሚል ወንደሬ በምን መስፈርት ነው በቀለ ገርባ የአማራ መሪ ሊሆን የሚችለው? ጠላትነቱን ከመጀመሪያ ተነገረው። ኦፌኮ፣ ኦህዴድ፣ ኦነግ ወይም ሌሎች የኦሮሞ ድርጅቶች አንድ አስተሳሰብ ነው ያላቸው፣ ታላቅ ኦሮሚያን የመመስረት። ይህንን እንዳያውቅ ያደረገው ባዕዴን ነው። በሀገሪቱ ውስጥ ያለ ሰው አማራ የተባለ ሰው በቀለ ገርባ መሪ ነው ካለ ከፖለቲካ ውጭ ነው። ይሄ ጆሃር መሐመድ ሲሄድ እኮ ጃኑ አልብሰው እኮ ነው በክብር የተቀበሉት። ጃኑ አልብሰው ባህር ዳር ጎንደር ተመልከት። ይሄ ጃኑ ወይም የተለያዩ ጨርቆችን እየለበሱ ለፌስቡክ መውጣት እንደ ፋሽን ተቆጥሯል። ህዝቡ በድህነት እየተራቆተ ከባድ ችግር አለ። የነጻነት የመብት ጥሰት አለ። ግን ጨርቅ እየቀያየርክ እየለበስክ ኦሮሚያ ሲኬድ ሌላ ልብስ፣ ሲዳማ ሲኬድ ሌላ ልብስ እየተለበሰ ሲያደናግሩት መደናገሩ ተቀብሏል። ስለዚህ ጆሃርን ምንድን ነው ያለው አንድ የጎንደር ወጣት ስለ ወልቃይት ምን ትላለህ ያንተ አቋም ምንድን ነው ያለው? እንኳን ወልቃይት አማራ የሚባል እንዳይኖር እያለ ሲቀሰቀስ አልሰማውም። አይ አማራን በሙሉ በገጀራ በሉት ሲል አልሰማውም። ከፖለቲካ ውጭ አርጎታል እኮ ህዝቡ፣ ከኢኮኖሚም ውጭ አርጎታል፣ ደሀ ህዝብ አርጎታል እኮ ባዕዴን። መራራ ጉዲና እኮ መሪዬ ነው የሚል ህዝብ እኮ ነው የኦፌኮን መሪ። መራራ ጉዲና ግን የዛሬ 2 አመት እዚህ አሜሪካ ውስጥ መጥቶ ያቀረበውን ጽሁፍ ብታዳምጠው ይዘገንሃል። ሆዳማ አማራ እያለ ነው ይጻፈ። በምን መስፈርት ነው ኦሮሞ የኔ መሪ ሊሆን የሚችለው? በዘረኝነት አቋም ውስጥ የገባ መሪ ለባ መገርሳ አብይ አህመድ መሪዎች ናቸው አለ። አጨበጨበ ተናል። ኦሮሚያ አላጨበጨበም፣ ትግራይ አላጨበጨበም፣ ሌላ ህዝብ አላጨበጨበም። አማራ ክልል ነው ያጨበጨበ። ያጨበጨበበት ምክንያት ጠላት ወዳጁን እንዳያውቅ አድርጎ ገንዞ ስለያዘው ነው። ባዕዴን ምክንያቱ ይሄ ነው። በሌላ በኩል ኢሳያስ አፈወርቂ ሲመጣ ጦርና ጋሻ እንዲሁም ወርቅ ዝምዝም ያለው ካባ ለበሱት። እንኳን ገደልከን ነው የሱ ጀግንነት። እንኳን ገደልከን አህዮቹን ልብስ አልብሰህ አማራዎች እያሰኘህ አሳክብን። በርካታ ወጣት ከ98,000 በላይ በባድመና በጦርና ግንባር እንኳን ጨፈጨፍክ። ከዛም በፊት አማራን መጥፋት አለበት እያልክ እንኳን ገለጽክ። በዚህም ምክንያት ከኢትዮጵያም እንኳን ተገነጠልክ ነው። ለዚህ ሰው እየመሸለም ነው የሚገባ አነጣጥረህ ግንባሩን ማለት ነው እንጂ የሚገባ ምክንያቱ ፖለቲካው አስተሳሰቡ ተሰልቧል። ህዝቡ በቃ እንዳያውቅ ተደርጓል። በሌላ በኩል በሌላ ክልል የሚኖሩ አማራዎች አግልሏቸዋል። ባዕዴን አግልሏቸዋል። የበሰሉም ብዙ ነገሮችንም ያዩ ችግሮችም የደረሱባቸው ተመክሮዎች ያሏቸው ናቸው። ወደ ቀሪው የአማራ ክልል ግንኙነት እንዳያደርጉ በሹመትና በስራ እንዳይመጡ ትስስር እንዳይፈጥሩ አማራውን እንዳይቀሰቅሱበት ፈልጓል። አሁን ባለው ሹመት የሰሜን ሸዋ ሰዎች መች አሉበት? ታሪሲ ለምን አይጠራም? ከወለጋ ከደቡብ ካለ አማራ የጎጃም ግሩፕ አንዴ ሲጠራራ አንዴ ሻሻማል። ሲፈልግ የጎንደር ግሩፕ ይሆናል፣ ሲፈልግ የወሎ ግሩፕ በቡድን ጠብቀኝ ለጠብቀልህ አይነት ነው። ሌላ የክልሉን ጥቅም አላስጠበቀም። ህዝቡ በደህንነት እየማቀቀ ነው ያለው። የአማራ ህዝብ አይቶት በማያውቀው ደህንነት ውስጥ ነው ያለው። አሁን ገብተህ ብታይ አርሶ አደሩ በቀን አንድ የብቻ የሚበላ አርሶ አደር የተፈጠረበት ጊዜ ነው። የግጦሽ መሬት ጠፍቶ ከብቶቹን ቤት ውስጥ ያሰረ አማራ አርሶ አደር ያለበት ሀገር ነው ዛሬ ያለ። የአማራን ህዝብ ጠቅላላ በጠላትነት ነው የሚፈርጅ ብአዴን። ትምክተኛ ነፍጠኛ የሚለው እኮ ብአዴን እኮ ነው። ከመጀመሪያ የተቀበለውን ማንፌስት እንደ ተሸክሞ እያራገበ ያለ ነው። ግዛቱንም አላስጠበቀውም። ብሔራዊ ማንነቱንም እንዲያውቅ አላደረገውም። ህዝቡ አማራ መሆኑን አልነገረው። ስለ ኢትዮጵያ ነው የሚቀሰቀሱት እንደገዱ። ተመልከት፣ ያየት ጠላቶች እንዲህ ተሰግስገው እንደገቡበት። ብአዴን ተልኮ ለኦህዴድ እና ለህወሓት መልእክተኝነቱ እንጂ ለአማራ አይደለም። ይሄን ነው መታወቅ ያለበት፣ ይሄ መታወቅ አለበት። ስለዚህ ብአዴን የአማራ ወኪል አይደለም ብለን መውሰድ መቻል አለብን። በሌላ ለመጨረሻ ጊዜ አዲስ የፓርቲ መስረታና የአምስት ክልሎች አወቃቀር ስራ ታስቧል። አዲሱ ፓርቲ የኢትዮጵያ ብልጽግና ፓርቲ በድህነት ብልጽግና አለ አይበላ። ህዝቡ በረሃብ ምክንያት ጎዳና እየወደቀ እየማታለል በስያሜ። ሌላው አምስት ክልል ተብሎ ሊዋቀር የታቀደ እቅድ አለ። ኦሮሚያ ክልል፣ ትግራይ ክልል፣ ደቡብ ክልል፣ እነዚህ ከቤነሻንጉል ጀምሮ እስከ ጋምቤላ እና ሶማሊያ እንደዚሁ ተብሎ ማለት ነው። አማራን ክልል በዚህ ውስጥ የታሰበው በረጅም ውስጥ ወደ ትግራይ ከፊሉን፣ ጎንደርን ወደ ትግራይ በሙሉ ደቡብና ሰሜን ጎንደር፣ ወሎን፣ ሰሜን ሸዋና ጎጃምን ደግሞ ወደ ኦሮሚያ ይመሰል እቅድ አለ። ይሄ አማራ የራሱ ግዛት የለውም፣ የራሱ ንብረትና መሬት የለውም። አሁን ስለ ወልቃይት ብቻ ምን ጮህበት አይደለም። በጠቅላላም ነገሮች እያለቁ ናቸው። አንዳርጋቸው ጽጌ የጻፈውን መጽሐፍ እኮ ማየት ትችላለህ። አማራ የሚባል የለም፣ የቤጃ ዝርያ ነው። ተመልከት፣ አገር አልባ ሊያደርገው ሆን ተብሎ የሆነ ሆቴል ተቀምጦ ኮምፒውተር እየቀረበለት እንዲጽፍ ሲደረግ እነዚህን ነገሮች እንዲያመቻቸ ተብሎ ነው። ግን ስለ አንዳርጋቸው ጽጌ ይጮህ የነበረ እንዲፈታ አማራ ነው። አማራ እጁ አመድ አፋሽ ነው። በሌላ በኩል ደግሞ ብሔራዊ ማንነቱን ማያገም በሌላ ጠላትና ወዳጆቹን እንዳይለይ ተደርጓል። በማይመለከተው ስለ ኦሮሞ ይጨነቃል፣ ስለ ትግራይ፣ ስለ ደቡብ እና በአጠቃላይስ ምን ያስፈልጋል? ወደ መፍትሄው እንሂድ። ምንድን ነው የሚያስፈልገው ስንል 60 ሚሊዮን የሚሆነውን ህዝብ ከመታገል ይልቅ 60 ኢላማን መርጠን ከነሱ ጋር በመታገል በእነሱ ላይ በመንወስዳቸው ነገሮች ውጤት እናገኛለን። ምክንያት ጊዜን፣ ገንዘብን፣ የሰው ኃይልን፣ አደረጃጀትን፣ ውድቀትንና ሌሎች ሁኔታዎችን ይቀንስልናል። ኢላማ ለይቶ በኢላማ ላይ መረባረቡ ይሻላል። ኦሮሚያ ህዝብ በሙሉ እንዲያርጎናል፣ የትግራይ ህዝብ በሙሉ እንዲያርጎናል፣ ይሄ ሁሉ ይቀራል። እዚህ ውስጥ እናገኛቸዋለን አስኳሎቹ። በአስኳሎቹ ላይ በሚሰሩ ፖለቲካና አታደራዊ ስራዎች ውጤት እናገኛለን። ስርዓቱ ኮላፕስ ያደርጋል። አቋራጭ መንገዶች እንዴት አቋራጭ የትግል ስልት። ስለዚህ ከድርጅት ይልቅ በቡድንና በግል ወታደራዊና ፖለቲካዊ እንቅስቃሴ በማድረግ ውጤት ይገኛል። ምክንያት አስረገው ያስገቡብናል ሰላዮችን። ራሳችን ከመጠበቅ አንጻር ይሄንን መንገድ መጠቀሙ ተገቢ ነው። ሌላው በሀገር ውስጥና በውጪ የሚደረጉ ትግሎች ይኖራሉ። በየጫካው በየከተማው መደራጀት ነው። ግን በየከተሞች ያሉትን በፖለቲካው ረገድ የመሪነትና የተቀባይነት ሚና ያላቸውን ሰዎች በመቀነስ ቢያንስ ነጻነታችንን ለማረጋገጥ አቋራጭ መንገድ ይሆናል። ሌላው የአማራው የትግል ስልት መለወጥ አለበት፣ ኮምፕሊትሊ መለወጥ አለበት። እየተሰበሰቡ ጉንጭ ማልፋት መሆን የለበትም። ስር ነቀል ለውጥ የሚያመጣ ትግል፣ በትጥቅ ትግል ላይ የተመሰረተ ሰፊ የፕሮፓጋንዳ ስራ መስራትና አማራው ያስተሳሰቡን ወደ አንድ ማምጣት፣ በአማራ ብሔርተኝነት ላይ ትልቅ የፖለቲካ ስራ መስራት ያስፈልጋል። ከአዴፓና ኦዴፓ ጣልቃ ገብነት የጸዳ አደረጃጀትና ሚዲያ ሊኖረን ይገባል። አጀንዳ እየተቀበሉ በስሜት ከመዋኘት ራሳችንን መገደብ ይኖርብናል። ሌላው ያማራውን ልቂት ለመዘከር እኔ ለአንዳንድ ድርጅቶች ወይም ሲቪክ ማህበራት ለመግለጽ እንፈልገው በተለይ ደግሞ ለዶክተር አበባ ላቋቋሙት ዓለም አቀፍ የሴቶች ማህበር ሊሰራ ከሆነ ትልቅ ስራ ልንሰራ ከሆነ አንደኛ ከ1983 እስከ 2012 ድረስ በኢትዮጵያ ውስጥ በአማራ ላይ የተፈጸመ ጭፍጨፋ መፈናቀል ከመጥፎ ቅስቀሳ እና የመሬት ወረራና ዘረፋ እነዚህ በዶክመንተሪ ፊልም መልክ ተዘጋጅቶ በሲዲ በውጭና በሀገር ውስጥ ላለ አማራ ለራሻ መንግስት ለሌሎች የምራው ዓለም መንግስታት በእንግሊዝኛና በራሽኛ ወይም በሩስኪ የሚቀርብበት ሁኔታ ቢፈጠርና ዓለም አቀፍ ድጋፍ ብናገኝ አማራው ወደ አንድ አስተሳሰብ ቢመጣ ትግላችን የበለጠ ጠንካራና ለአስጨራሽ መሆኑን እንድንረዳ ቢደረግ በጣም ጥሩ ነው። የበደልነውን ያባጉጉን የወለጋን የሌሎች ልቂቶች በሙሉ በዚህ መልኩ ቢቀርብ ጥሩ ነው ብያስባለሁ።
በጣም ጥሩ ነው። ያለው ሰዓታችን ያለፈ ነው። የመጨረሻ ያሉትም ወረሾ ገን ያማራ ልጅት ይሄንን ዶክመንት አስጠንቶ ተተርጉሟልም በተለያዩ ቋንቋዎች እንግዲህ እንዳሉት ልክ ነው። እሱንም ሌሎችም ሁሉ ተቀብለው አሻሽለው በደንብ ስነ ስርዓት ሆኖ እንደተባለው ዓለም አቀፉ እንግዲህ ህብረተሰብ ማሳውቁ ጥሩ ነው። እንግዲህ ከይቅርታ ጋር ነው ታያለ ማአት ሰዓት ቢኖርን ጥሩ ነበር። በላይ ጊዜ እንገናኛለን። በጣም ሰፊ ማብራሪያ ነሰጡን እንደተለመደው ስርዓቱን በደንብ አንተ የሚያቁትና ድክመቱንም በተለይ በአደም ዙሪያ ያለውን በደንብ አጥርቶ ስለሚያቆይ በሱ ዙሪያ ላይ ለወደፊቱ እንመለስበታለን ያሏቸው ቁም ነገሮች መልእክቶች በእውነቱ በአንገማ አማራ ስነ ልቦና የሚመላለሱ ናቸው። እንግዲህ ዛሬ ለሰጡን አስተያየት በጣም በአድማጮቻችን በሬዲዮ ክፍልና በራሴ ስም እያመሰገንኩኝ በዚህ መሰናበታለን። በላይ ጊዜ እንግዲህ እንተላለን። ጤና ይስጥልኝ። ለዛሬው እንግዲህ
በጣም አመሰግናለሁ። እኔም በጣም ነው ማመሰግነው በየጊዜው ያሉትን ሁኔታዎች እንዳቀርብ ስለሚፈቀድልኝ አየር ሰዓት ስለማገኝ። እግዚአብሔር ይስጥልኝ። መልካም ቀን።
መልካም ቀን። እሺ እሺ። ደህና ሁኑ። እሺ
እሺ።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ተጠናቋል። የዛሬውን የጥቅምት 2 ቀን 2012 ወይንም የኦክቶበር 13 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነኝ። ደህና ቆዩልን እያል በዚሁ እንሰናበታለን። ደላ ኢትዮጵያ ህዝብ ቻሉ ቻሉ ዘላንቺ